ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአገራችን ዘላቂ ሰላም እንዲረጋገጥ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው።
የስልጣን መልቀቂያ ጥያቄ ያቀረቡት የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ለምንድን ነው የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን በኢትዮጵያ ሕዝብ መናገር የፈለጉት? ለምን አንደኛውን ምክር ቤት ከወሰነ በኋላ ወደ ፓርላማ ቀርበው ጉዳያቸው ፓርላማ ወዲያውኑ ተሰብስበው አይቶ ወዲያውኑ ጥያቄያቸውን ተቀብሎ ሌላ ጠቅላይ ሚኒስትር ወዲያውኑ መርጦ የተረጋጋ አይነት ችግር እንዲኖር ማለት ለምን አልተው መከራ የሚለው ጥያቄ ግልጽ አይደለም።
አቶ ሙሉጌታ አረጋዊ ናቸው የህግ ጉዳዮች ተንታኝ። የዚህንም ዝርዝር በሁለተኛው አጋማሽ ክፍለ ጊዜ እናቀርባለን።
የምሽቱ ዜናችን ዘገባዎቻችንም በተለይ በአሁኑ በኢትዮጵያ ወቅታዊ ጉዳይ ላይ ያነጣጠሩ ይሆናሉ። በአቶ ኃይለ ማርያም የስራ መልቀቂያ ጥያቄ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አንድ ባለስልጣንም አስተያየት ሰጥተዋል። በደቡብ አፍሪካ ሲሪል ራማፎሳ በጄኮብ ዙማ ምትክ ተተክተው ፕሬዚዳንት ሆኑ። የዚምባብዌው ታዋቂ ታጋይ ቻንግራይ አረፉ የሚሉ ዋና ዋና ዜናችን ናቸው።
የተቃዋሚ ፓርቲ መሪዎችንም ምላሽ ይዘናል። በኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን መልቀቅ ጉዳይ ላይ ተናስተልን እንደምናምሻችሁ ክብራትና ክብራን አድማጮቻችን፣ የዛሬ የካቲት 8 2010 ዓ.ም ምረት አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የሚመራልን ንጉሱ ታምሬ፣ የስርጭት መሐንዲሱ ኦልድሪን ነው።
በቅድሚያም የሰዓቱን የዓለም ዜና።
የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ያቀረቡ። ስልጣኔን በገዛ ፈቃዴና ፍላጎቴ ነው የምለቀው ያሉት አቶ ኃይለ ማርያም ምክንያቱንም ትገልጡ በአገሪቱ ለተከሰተው ችግርና የፖለቲካ አለመረጋጋት የተያዘውን ጥረት ለማገዝና የመፍትሄው አካል መሆን ስለፈለግኩ ነው ብለዋል። አቶ ኃይለ ማርያም ዛሬ በሰጡት መግለጫ መልቀቂያቸውን ለኢፌዴሪ የሕዝብ ተወካዮች ምክር ቤት ማስገባታቸውንና ምክር ቤቱም ጥያቄያቸውን ይቀበላል ብለው እንደሚያምኑ ተናግረዋል። ኢህአዴግ ከደኢህዴን ሊቀመንበርነት ለመነሳት ለንቅናቄው ስራ አስፈጻሚ ኮሚቴ ጥያቄ አቅርበው እንደተቀበላቸውና ይህም ለማዕከላዊ ኮሚቴ ቀርቦ ይጸድቃል ብለው እንደሚጠብቁ ተናግረዋል። ከኢህአዴግ ሊቀመንበርነት ለመነሳትም ለግንባሩ ምክር ቤት መልቀቂያ ማስገባታቸው ታውቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አንድ ባለስልጣን በሰጡት አስተያየት የኢትዮጵያ የሀገር ውስጥ ጉዳይ ነው ይሄ፣ በቅርብ ሁኔታዎችን እንከታተላለን። ጠቅላይ ሚኒስትሩ ለውጥ እንዲኖር ያቀረቡት ጥሪ ለኢትዮጵያ ዲሞክራሲ መጠናከር፣ ለሀገር መረጋጋት፣ ለአስተዳደርና ምጣኔ ሀብት እድገት ሊረዳ ይችላል። ወደፊትም ሁሉን አሳታፊ የሆነ የፖለቲካ ሂደት እንደሚኖር ተስፋችን እንገልጣለን ብለዋል። አድማጮች፣ ቀደም ሲል እንዳልኩት በአብዛኛው ማለት ይቻላል ዛሬ በኢትዮጵያ የኢትዮጵያ ለውጥ ላይ የፖለቲካ ንቅናቄ የተመለከተ የተቃዋሚዎች አስተያየትም የተካተቱበት ዘገባ ይቀርባሉ።
የደቡብ አፍሪካ ምክር ቤት ዛሬ ሐሙስ ሲሪል ራምፖሳን የአገሪቱ ፕሬዚዳንት አድርጎ በኦፊሴል ሰይሟል። በኬፕ ታውን ምክር ቤት ብቸኛው ተወዳዳሪ የነበሩት ራማፎሳ ድምፅ ሳይሰጥ እንደተመረጡ የፍትህ ሚኒስትሩ ሞንጎንግ ለምክር ቤቱ አስታውቋል። ራማፎሳ ሹመታቸው ይፋ የሆነው ጄኮብ ዙማ ስልጣናቸውን እንደለቀቁ ባስታወቁ በጥቂት ሰዓታት ውስጥ መሆኑም ታውቋል። ዙማ ትናንት በሰጡት ቃለ ምልልስ ግን ፖለቲካዊ ጫና በማብዛትና ጥፋቴም ሳይነገረኝ ከስልጣን ለመልቀቅ ነው ያሉትን ማለታቸው አይዘነጋም። ስልጣን የመልቀቁ ጥያቄ እስከ መጪው ሰኔ ወር እንዲዘገይም መስማማታቸውን ጠቅሰው ነበር። የ75 ዓመቱ ዙማ በተለያዩ የሙስና ቅሌት ውንጀላዎች መካከል ደቡብ አፍሪካን ላለፉት 9 ዓመታት መምራታቸው የሚታወቅ ነው።
የዚምባብዌውን ቀድሞ መሪ ሮበርት ሙጋቤን የረጅም ዘመን አመራር በመቃወምና ስልጣን እንዲለቁም በመታገል ይታወቁ የነበሩት ተቃዋሚ መሪ ሞርጋን ቻንግራይ አረፉ። የካንሰር ህመምተኛ የነበሩት የ65 ዓመቱ ቻንግራይ ትናንት ረቡዕ ነው በደቡብ አፍሪካ መኖሪያ ቤታቸው ከዚህ ዓለም በሞት የተለዩት። ለዲሞክራሲ ለውጥ ንቅናቄ የተባለው የፓርቲያቸው ምክትል ፕሬዚዳንት ኤልያስ ሙድዙሪ ቤተሰባቸው ባስታወቀኝ መሠረት አዎ ቻንግራይ ትናንት ማምሻው ላይ አርፈዋል ሲሉ አረጋግጠዋል። በህይወታቸው የመጨረሻዎቹ ወራት እንኳን ቻንግራይ በዚምባብዌ የፖለቲካ ለውጥ ለማምጣት ከጀመሩት ትግል እንዳልተዘናጉ ተነግሯላቸዋል። ሙሉ ህይወታቸውን ይታገሉለት የነበረው ለውጥም ባለፈው ዓመት ሮበርት ሙጋቤ ከ38 ዓመታት አገዛዝ በኋላ ስልጣን ለቀው ኤመርሰን ሞጋንጓጓ ቃለ መሐላ ሲፈጽሙ መመልከታቸው ትልቁ የምኞታቸው ስኬት እንደሆነ ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በአንድ የፍሎሪዳ ሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እስካሁን በታወቀው አሃዝ መሰረት 17 ሰዎች የገደለው ግለሰብ ዛሬ ለመጀመሪያ ጊዜ ፍርድ ቤት ይቀርብ ይሆናል ተብሎ ይጠበቃል። በ17 ወንጀሎች ክስ የተመሰረተበት የታወከና የተረበሸ ባህሪ ያለው መሆኑ የተገለጠው የ19 ዓመቱ ኒኮላስ ክሩዝ ባለፈው ዓመት በምግባረ ብልሹነት እስከተባረረ ድረስ ከማያሚ በስተሰሜን 70 ኪሎ ሜትር ላይ ፓርክላንድ ውስጥ በሚገኘው የዳግላስ ሁለተኛ ደረጃ ትምህርት ቤት ተማሪ እንደነበረ ባለስልጣናት አስታውቀዋል። በተኩሱ ከሞቱት 17 ሰዎች በተጨማሪ ሌሎች 15 መቁሰላቸውንም ባለስልጣናት ተናግረዋል። ጄፍ ከስተር ከዋሽንግተን የላከውን ዘገባ ቆንጅታ ታቀርባለች።
ተከሳሹ ኒኮላስ ክሩዝ የተኩስ ርምታውን የከፈተበት የፍሎሪዳው ማርጀሪ ስቶንማን ዳግላስ ሁለተኛ ደረጃ ትምህርት ቤት ተማሪ የነበረና በስነ ምግባር ጉድለት ከትምህርት ቤቱ የተባረረ መሆኑ ተገልጿል። 17 ሰው በመግደል ሌሎች 16 ሰዎችን በማቁሰል ወንጀል ነው ክስ የተመሰረተበት። ክሩዝ ጥቃቱን ከፈጸመ በኋላ ከትምህርት ቤቱ ወጣ ባለ ስፍራ ምንም ሳያንገራግር ፖሊሶች ይዘው ወደ እስር ቤት ወስደውታል። አጥቂው AR-15 ከፊል አውቶማቲክ ጠመንጃና በርካታ ጥይቶች ይዞ መገኘቱን የብሮዋርድ ወረዳ ፖሊስ አዛዥ ስካት ኢዝራኤል ገልጸዋል።
Nicholas, I think that was his name, N-I-K-O-L-A-S, Cruz, was the killer.
ግድያውን የፈጸመው ኒኮላስ ክሩዝ ይባላል። በቁጥጥር ስር ውሏል። ድረገጾቹንና የሚሳተፍባቸውን ማህበራዊ መገናኛዎች መመርመር ጀምረናል። አንዳንዶቹ የሚታዩት ነገሮች በጣም አምሮን የሚረብሹ ናቸው።
ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በጉዳዩ ላይ አስተያየታቸውን የሰጡ ሲሆን አጥቂው አደገኛ ሰው ለመሆኑ ብዙ ፍንጮች ሰጥቷል ካሉ በኋላ ህዝቡ እንዲህ አይነቱን ባህሪ ለሚመለከተው ክፍል እንዲያሳውቅ ተማጽኖ አቅርበዋል። የፍሎሪዳ አገረ ገዢ ሪክ ስካት ትናንት ማታ በጥቃቱ ከቆሰሉ ሰለባዎችና ከቤተሰቦቻቸው ጋር ተገናኝተዋል። በጥቃቱ የተገደሉትን ሰዎች ቀብር ማስፈጸሚያና ለቤተሰቦቻቸው የምክር አገልግሎት የሚያስፈልገው ወጪ በክፍለ ሀገሩ እንደሚሸፈን የፍሎሪዳ ጠቅላይ አቃቤ ሕግ አስታውቀዋል።
የመወሰኛው ምክር ቤት ዛሬ በበርካታ የኢሚግሬሽን ጉዳዮች ማሻሻያ ሕጎች ላይ ድምጽ ይሰጣል ተብሎ ይጠበቃል። ህጎቹ ያለመኖሪያ ፈቃድ ወደ ዩናይትድ ስቴትስ የገቡ ስደተኞችንና የድንበር ደህንነት ጥበቃን የሚመለከት መሆኑም ታውቋል። ትናንት ረቡዕ ወደ 16 የሚደርሱ ሴናተሮች ለነኚህ ህጋዊ ላልሆኑ ስደተኞች የዜግነት መብት የሚያሰጥ ስምምነት ላይ እንደደረሱም ተገልጧል። ህጉ ከ25 ቢሊዮን ዶላር ለ10 ዓመት የድንበር ደህንነት ጥበቃ እንዲውል ሐሳብ የቀረበበት እንደሆነም ተመልክቷል። ፕሬዚዳንት ዶናልድ ትራምፕ በትናንት ዕለት የምክር ቤቱ አባላት ይህን የቀረበ የኢሚግሬሽን ጉዳዮች ማሻሻያ ህግ በጥንቃቄ እንዲመለከቱት ማሳሰባቸውን ዋይት ሀውስ መግለጡም ይታወሳል።
በመጨረሻም ዜና እረፍት፣ ታዋቂው የፖለቲካ ሳይንቲስት ዶክተር ንጉሴ አየለ ዓለም ማረፋቸውም ሰሞኑን ሰምተናል። ከቤተሰብ መረጃ ለማግኘት ያደረግነው ጥረት እስካሁን ድረስ አልተሳካም፣ እየሞከርን ነው። ዝርዝሩን ግን እንደተለመደው በራዲዮ መጽሔት እንደምናቀርብ ይታወቃል።
ሌላም ዜና እረፍት አለን። አዲሱ እንደ አሳዛኝ ጉዳይ ከዚሁ ከዜና እረፍቱ ሳንወጣ ታዋቂው የክራር መምህር መላኩ ገላውም በ79 ዓመታቸው አርፈዋል። እንግዲህ ሁለቱንም ዜናዎች አዲሱ እንደገለጽከው በራዲዮ መጽሔት በስፋት ህይወትና ስራቸውን እንዘክራለን።
ለሰዓቱ የተያዘው የዓለም ዜና በዚሁ አበቃ። The Voice of America.
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዲሱ አበበንም በዓለም ዜና የጀመርነው ፕሮግራማችን እስከ ምሽቱ 4 ሰዓት አብሮ ይቆያል። እናንተም አብራችሁን አምሹ። በናይል ሳትም ይተላለፋል። አድምጡን። በስርጭቱ የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ይሁንና በሁለተኛው አጋማሽ ከመናቀርባቸው ዝግጅቶች አንዱን ለጥምሻ እናሰማለን።
በማንኛውም የአንድ ሀገር ህጎችና የመንግስት መዋቅሮች ግልጽ በሆነ መልኩ በሚሰሩበት አይነት ሀገር የአንድ ጠቅላይ ሚኒስትር ስልጣኑን በዛ ፈቃድ ይለቅ ያለው የሚል እንትን በጣም ትልቅ ዜና ነው። ትንሽ ችግሩ በእኛ ሀገር ላይ ጠቅላይ ሚኒስትሩ በህጉና በህገ መንግስቱ ላይ የተጻፈላቸውን አይነት መብት እና ስልጣን የሌላቸው ስለነበሩ ይሄ በራሱ እሳቸው ከስልጣን መልቀቅ በራሱ ትልቅ የለውጥ አመላካች ነው ለማለት አይቻልም።
ዶክተር ብርሃኑ ነጋ ናቸው የአርበኞች ግንቦት ሰባት ሊቀመንበር። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ከስልጣን መልቀቅ ዜና አንድምታ ወይም ድብዳቤውን አስመልክቶ የሰጡት አስተያየት ላይ የተወሰደ ነው። የተቃዋሚ ድርጅቶችን ምላሽ ቆየት ብለን እናቀርባለን። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከድርጅት የመሪነት መንበራቸውና ከጠቅላይ ሚኒስትርነት ስልጣናቸው ለመልቀቅ ጥያቄ ማቅረባቸውን ቀደም ሲል በዜናው እንደገለጽነው ይፋ አድርገዋል። ከድርጅት መሪነትና ከስልጣናቸው ለመልቀቅ ጥያቄ ያቀረቡት የአገሪቱ ችግር መፍትሄ አካል ለመሆን ስለፈለጉ መሆኑንም ተናግረዋል። በተለይ የሀገሪቱ ወጣቶች፣ በጠቅላላ ደግሞ የአገሪቱ ሕዝብ የአደራ ጥሪ ቀርቦለታል። መለስካቸው አማረ ዝርዝሯለው።
ዛሬ ከቀትር በኋላ በተለያዩ የመንግስትና መንግስታዊ ያልሆኑ መገናኛ ብዙሃን እንደተሰራጨው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከኢህአዴግ ሊቀመንበርነት ስፍራቸውና ከጠቅላይ ሚኒስትር ስልጣናቸው ለመልቀቅ የሚጠይቅ ማመልከቻ ይመለከታቸዋል ላሏቸው አካላት አስገብተዋል። ጠቅላይ ሚኒስትሩ የገዢው ግንባር የኢህአዴግ ስራ አስፈጻሚ ኮሚቴና የሀገሪቱ ፓርላማ ጥያቄያቸውን በአዎንታዊ መልኩ እንደሚመልሱላቸው ያላቸውን እምነት አስታውቀዋል። ይህን ጥያቄያቸውን በአሁኑ ወቅት ለምን እንዳቀረቡ ሲገልጹም
እነዚህን ጥያቄዎች ያቀረብኩበት ዋናው ምክንያት በአገራችን ዘላቂ ሰላም እንዲረጋገጥ፣ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው። ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ።
ከዚህ ቀደም በዘመነ ኢህአዴግ ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ህልፈተ ህይወት በኋላ የተደረገውን ሰላማዊ የስልጣን ሽግግር የሚያስታውስ በሚመስል አነጋገርም የሚከተለውን ብለዋል።
ድርጅትና መንግስት ሰላማዊ የስልጣን ሽግግር በማድረግ በሀገራችን ዳግም ታሪክ የሚሰራበት ወቅት ነው ብዬም አምናለሁ። በዚህ መሰረት እንደተለመደው ሁሉ ይሄ የሰላማዊ ሽግግር የሚደረግና እኔም በተራዬ የቀድሞው ጠቅላይ ሚኒስትር ተብዬ የሚጠራበት ሁኔታ ይፈጠራል ብዬ እተማመናለሁ።
ጠቅላይ ሚኒስትር ኃይለ ማርያም በዚህ ንግግራቸው ሀገሪቱ አሁን ያስፈልጓታል የሚሏቸውን የለውጥ መስኮችንና አቅጣጫዎችንም ጠቁመዋል።
ሀገራችን የጀመረችው ፈጣን የልማት እንቅስቃሴ፣ በለጋ ደረጃ ያለ ዴሞክራሲ እንዲጎለብት ለማድረግ የመድበለ ፓርቲ ዴሞክራሲ ስርዓታችን ይበልጥ መጎልበት ያለበት እንደሆነና የፖለቲካ ምህዳሩ ይበልጥ መስፋት እንዳለበት አምናለሁ። ለዚህም ኢህአዴግ እና መንግስት የጀመራቸው ስራዎች ተጠናክረው መቀጠል ያለባቸው እንደሆነ በጽኑ እንደዚሁ አምናለሁ።
በመጨረሻም ጠቅላይ ሚኒስትሩ አሁን አገሪቱ ያለችበት ሁኔታ አስከፊ እንደሆነ ገልጸዋል። አሉ ያሏቸውን ጉድለቶች ለማረምና በድርጅትና በመንግስት የተጀመሩ ለውጦች ናቸው ያሏቸውን ከግብ ይደርሱ ዘንድ በተለይ ለወጣቶች በአጠቃላይም ለህዝብ የአደራ መልእክታቸውን አስተላልፈዋል።
አሁን ሀገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይሄን አሳሳቢ ሁኔታ ለመቅረፍ መላው የሀገራችን ህዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻልና የመከባበር ሁኔታ እንዲቀጥል፣ አብሮነታችን እንዲጎለብት፣ እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ንግግራቸው ለጥያቄዎቻቸው መልስ የሚሰጡት የኢህአዴግ ስራ አስፈጻሚ ኮሚቴና ፓርላማው መቼ እንደሚሰበሰቡ የጠቆሙት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ተከታዩም ዘገባ ከዚህ ርዕሰ ጉዳይ ጋር ያቆየናል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ድንገት የመጣ አለመሆኑን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮ ገለጡ። ሚኒስትሩ ከአሜሪካ ድምጽ ጋር ባደረጉ ቃለ ምልልስ የጠቅላይ ሚኒስትሩ ጥያቄ ራሳቸውን ብቻ እንጂ ካቢኔያቸውን የሚመለከት አለመሆኑንም ጠቁመዋል። ሰለሞን አባተ አነጋግሯቸዋል።
ዶክተር ነገሪ ሌንጮ የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ ጤና ይስጥልኝ፣ እንደምን አመሹ?
እንደምን አመሽ?
እግዚአብሔር ይመስገን። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስራ መልቀቂያ ጥያቄ ማስገባታቸው ታውቋል። በዚህ ላይ የኢትዮጵያ መንግስት በመንግስት ደረጃ በካቢኔ ደረጃ የሚያውቀው ነገር ምንድን ነው? እርስዎ መቼም በሚኒስትርነቶም የካቢኔው አባልም ነዎትና።
እንግዲህ ይሄ ዜና ትክክል ነው። ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ መልቀቂያ አስገብቷል። ይህ ማለት ግን አሁን ስራ አቁመዋል ማለት አይደለም። በሀገሪቷ ህገ መንግስት መሰረት እንዲሁም ደግሞ ሀገሪቷን የሚመራው ፓርቲ የራሱ አሰራር አለው። በዛ መሰረት ክቡር ጠቅላይ ሚኒስትራችን ለብሔራዊ ድርጅታቸው አስገብቷል። ከዛም ደግሞ ለኢህአዴግ ስራ አስፈጻሚ ኮሚቴ በማስገባት ይህን ተቀባይነት አግኝቶ ለወደፊት ደግሞ እንደዚሁ ሂደቱን ጠብቆ የኢህአዴግ ምክር ቤት በሚሰጠው ውሳኔ መሰረት ወደ ፓርላማ ሄዶ አስፈላጊው ሂደት ይቀጥላል ማለት ነው። ስለዚህ ይሄ እንዲሁ በአንድ ሌሊት የመጣ ጉዳይ አይደለም። እንደምታወቀው የኢህአዴግ አገሪቷን የሚመራው መሪ ፓርቲ ባለፈው ለ17 ቀናት ጥልቅ ውይይት ካደረገ በኋላ እያንዳንዱ አራቱ ብሔራዊ ድርጅት ውስጣቸውን እንዲፈትሹ አቅጣጫ ያስቀመጠበት ሁኔታ አለ። አራቱም ብሔራዊ ድርጅቶች በሀገሪቷ ውስጥ ያለውን ሁኔታ በመፈተሽ ለወደፊት ደግሞ የተሻለ ሁኔታ እንዲፈጠር አቅጣጫ በተቀመጠው መሰረት ሁሉም ስራውን እየሰራ ነው የቆየው። ስለዚህ አሁን ኢህአዴግ ህዝቡ ለሚያነሳው ለየትኛውም ጥያቄ ተገቢ ምላሽ እንዲሰጥና የሀገራችን የተጀመረው እድገት የሀገር ልማት ተጠናክሮ የሚቀጥልበት የሀገር ሰላም በተሻለ ሁኔታ የሚረጋገጥበት ሁኔታ እንዲፈጠር መወሰድ ያለባቸው እርምጃዎች እንዲወሰዱ አቅጣጫ ተቀምጦ ነበረ። እንግዲህ ክቡር ጠቅላይ ሚኒስትራችን በኢትዮጵያ ታሪክ ለመጀመሪያ ጊዜ ማለት ይቻላል በፈቃደኝነት ኃላፊነታቸውን ለመልቀቅ መጠየቃቸው ይሄ በሀገሪቷ ታሪክ ትልቅ ነገር ነው ማለት ይቻላል። ምክንያቱም ዲሞክራሲ መገለጫው ተግባር ነው። ስለዚህ ስልጣን የያዘው ግለሰብም አጠቃላይ ፓርቲ የሀገሪቷ ህዝብ ድምፅ በመስማት ችግሮች ደግሞ መፍትሄ እንዲያገኙ በመወሰን ለህዝብ ቅድሚያ ለሀገር ሰላም ቅድሚያ መስጠት ትልቅ ነገር ነው እና ይሄ ፓርቲ ውስጥ ያለው ዲሞክራሲ እና መሪዎች ለሀገር ያላቸውን ፍቅርና ለህዝብ ያላቸውን ክብር የሚያሳይ ስለሆነ ሂደቱን ጠብቆ የሚሆነውን ደግሞ እናያለን ማለት ነው።
ዶክተር ነገሪ እንግዲህ እንደገለጹልኝ እርስዎ እንደው ድንገት ብድግ ብለው ያደረጉት ውሳኔ አለመሆኑን ጠቆም አድርገውልኛል። ይሄ ማለት አቶ ኃይለማርያም ደሳለኝ ተገፍተው ነው ማለት ነው ስልጣናቸውን እንዲለቁ የተደረገው በገዛ ፈቃዳቸው ከሚለው ቅባት ውጪ?
አይደለም፣ እንደዛ ማለት ሳይሆን ያው ዝርዝሩን እሳቸውም ፓርቲውም ወይ ደግሞ የኢህአዴግ በግልጽ የሚያስቀምጣል። አስፈላጊው ዝርዝር ሂደቱን ጠብቆ የምንሰማ ሆኖ መነሻው ከራስ ነው። ሀገሪቷ ውስጥ የነበሩትን ሁኔታዎች እናያለን። ኃላፊነት የሚሰማው ተጠያቂነት የሚሰማው መሪ የሚያደርገውን ነው ያደረጉትን እንጂ ተገፍቶ አይደለም ማለት ነው። አሁን ባለን መረጃ በሌላ አካል ተገፋፍቶ አይደለም።
እሺ፣ መልካም። እንግዲህ የህዝብ ግፊት ነው ያሉትንም እንደው ለማንሳት ፈልጋለሁኝ። አቶ ኃይለማርያም ወደዚያ ቢሮ
አንድ ነገር አንዳንድ ነገሮች ትክክለኛ ያልሆነ ትርጉም እንድሰጣቸው አንፈልግም። ይህንን ጉዳይ በተመለከተ ማንም ኢትዮጵያዊ ዜጋ ሀገር ውስጥ የሚሆን ውጪ ያለው ኢትዮጵያዊ ዜጋ እንደሚያየው ባለፉት 2 ዓመታት በኢትዮጵያ ውስጥ ብዙ ሁኔታዎች እንደነበሩ የሰው ህይወት ሲጠፋ እንደነበረ እንዲሁም ደግሞ ንብረት ሲወድም እንደነበረ፣ ዜጎች ሲፈናቀሉ እንደነበረ እናውቃለን። እንግዲህ ይህንን ለማስተካከል ብዙ እርምጃዎች ሲወሰዱ ቆይተዋል። ኃላፊነት በመውሰድ እነዚህ ችግሮች በእኛ አመራር ድክመት ነው የመጣው ብሎ መሪው ፓርቲ በተደጋጋሚ መግለጫ ሰጥ ነበር። መግለጫውን ተከትሎ ደግሞ ትልልቅ እርምጃዎችን እየወሰደ ነው። አሁንም ቃል እንደገባው እርምጃዎችን እየወሰደ እየቀጠለ ነው ያለው። ስለዚህ ግፊት በምንልበት ጊዜ ሀገር ውስጥ ያለውን ሁኔታ የሚያይ መሪ ሌላ ግፊት አለ ብሎ ትርጉም መስጠት አስፈላጊም አይደለም። ምክንያቱም የሰው ህይወት ማለት ቀላል አይደለም። እነዚህ ሁኔታዎች መቆም አለባቸው። ይህንን ለማስቆም ደግሞ የማይወሰድ እርምጃ የለም ማለት ነው። ምክንያቱም ይሄ በህዝብ የተመረጠ ፓርቲ ነው፣ በህዝብ የተመረጠ መንግስት ነው፣ በህዝብ የተመረጠ መሪና አመራር ነው ያለን እና ሁኔታዎችን በዚህ ሁኔታ ነው መረዳት ያለብን። አንደኛ ህዝቡ ራሱ ሲያነሳቸው የነበሩ ጥያቄዎች አሉ። እያንዳንዱ ብሔራዊ ድርጅት፣ እያንዳንዱ የክልል አመራር ከነሱ የሚጠበቀውን እርምጃ እየወሰዱ ነው ያሉት እና ለሀገራችን ሰላም፣ ለሀገራችን ልማት፣ ለሀገራችን ዲሞክራሲ ግንባታ ህዝባችን ትክክለኛ የሚገባውን መልካም መስተዳደር እንዲያገኝ አመራሮቻችን በራሳቸውም ላይ እየወሰኑ የህዝቡን ጥቅም በማስቀደም መፍትሄ ለማግኘት የሚወሰዱ እርምጃዎች እንደሆኑ መረዳት አስፈላጊ ነው።
ዶክተር ነገሪ፣ ለመሆኑ የጠቅላይ ሚኒስትር ኃይለማርያም ስልጣን ለመልቀቅ ጥያቄ ማቅረብ ካቢኔውን የሚመለከት ነው? ካቢኔውን አብሮ ነው የሚለቀው ወይስ ብቻቸው ነው የሚሄዱት?
አሁን እኔ ሂደቱን ነግሬያለሁ እኮ። ምናልባት ይሄ ጉዳይ አዲስ ስለሆነ ነው ትንሽ ሰውን የሚያደናግረው እንጂ ስራ ለማልቀቅ ከተጠየቀ በኋላ ወዲያውኑ ስራ አቁሞ ሄዳሉ ማለት አይደለም።
እንደዛ ነው የሚለው ዜናውም፣ እንደዛ ነው
አሰራር መሰረት የሚቻልበት ሁኔታ አለ። ለምሳሌ የኢህአዴግ ሊቀመንበር የሚመርጠው ምክር ቤቱ በሚሰበሰብበት ጊዜ ከዚህ በፊት ሲደረግ እንደነበረው በምክር ቤቱ የሚመረጥበት ሁኔታ አለ። ያ ደግሞ ካልፈለገ አስቸኳይ ስብሰባ የሚጠራበት ሁኔታ አለ። በመደበኛው የሚገናኝበት ሁኔታ አለ። በዛ ሂደት ሁኔታዎች ሁሉ የሚያስፈልጉት ቦታቸውን የሚይዙበት ሂደት ነው የሚኖረው ማለት ነው። ስለዚህ አሁን ስራቸውን እየሰሩ ነው። ሂደቱን ጠብቆ ደግሞ አስፈላጊ ሁሉ ይደረጋል ማለት ነው።
እስከ መቼ ድረስ ይሆን ምናልባት ይሄ የጠቅላይ ሚኒስትሩ ጥያቄ እንደተንጠለጠለ የሚቆየው?
አስፈላጊ ሆኖ ከተገኘ አስቸኳይ ስብሰባ በመጥራት ምክር ቤቱ የኢህአዴግ ሊቀመንበር የሚመርጥበትና ጠቅላይ ሚኒስትር በህጉ መሰረት ህገ መንግስታችን መሰረት የሚሰየምበት ሁኔታ ይኖራል። ያንን ደግሞ አሁን መረጃው እጄላችን ስላልደረስ ያንን ብንጠብቀው ይመስለኛል።
ቀደም ሲል እንደገለጽነው አሁንም በዚሁ በጠቅላይ ሚኒስትሩ ስልጣን ለቃለሁ ጥያቄ ዙሪያ የሚቀርበው መሰናዶ እንደቀጠለ ነው እና በጠቅላይ ሚኒስትር ኃይለማርያም የሥራ መልቀቂያ ጥያቄ በተቃዋሚዎች ዘንድ ያለው አንድምታ ምን ይመስላል? አሉላ ከበደ ሁለት የተቃዋሚ መሪዎችን አናግሯል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋንና የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልፈን ቀጥሏል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንደሰማችኋቸው ከፓርቲውም ሆነ ከመንግስት ኃላፊነታቸው በፈቃዳቸው ለመልቀቅ ምክንያት ያሉትም ፓርቲያቸውና መንግስት የለውጥ እርምጃ ለመውሰድ ጥረት እያደረገ ነው፣ የዛ ለውጥ አካል መሆን ለለውጡ አዎንታዊ አንድምታ ይኖረዋል የሚል ነው። ዜናውን እንዴት ተቀበላችሁት? ዶክተር ብርሃኑ ምንስ አንድምታ ይኖረዋል የእሳቸው ከስልጣን መልቀቅ? ከእርሶ ልጀምር።
በመጀመሪያ ስለ ግብዣው በጣም አመሰግናለሁ አሉላ። በማንኛውም የአንድ ሀገር ህጎችና የመንግስት መዋቅሮች ግልጽ በሆነ መልክ በሚሰሩበት አይነት ሀገር የአንድ ጠቅላይ ሚኒስትር ስልጣኑን በገዛ ፈቃድ ይለቅ ያለው የሚል እንትን በጣም ትልቅ ዜና ነው። ትንሽ ችግሩ በእኛ ሀገር ላይ ጠቅላይ ሚኒስትሩ በህጉና በህገ መንግስቱ ላይ የተጻፈላቸውን አይነት መብት እና ስልጣን የሌላቸው ስለነበሩ ይሄ በራሱ የእሳቸው ከስልጣን መልቀቅ በራሱ ትልቅ የለውጥ አመላካች ነው ለማለት አይቻልም።
ለምን?
ምክንያቱም ቀላል ነው። በጣም ትልቅ የመንግስት ስልጣን ይዘው የነበሩ ሰው አይደሉም። ከጀርባ ይሄንን ስራ የሚሰሩት ሌሎች ኃይሎች ነበሩ እና አሁንም የግድ እንድንገምት እያደረገን ያለው የዚህ ሁኔታ በእኔ አመለካከት ሁለት ነገር ነው። አንደኛ አሁን ባለበት ሁኔታ እሳቸውን ይዞ መሄድ እንዳልቻለ ድርጅቱ ወስኗል። ይሄ ውሳኔ ወዴት ይወስዳል የሚለውን ግን ለማየት ከዚህ ውሳኔ ጀርባ ያሉትን ነገሮች ማወቅ ያስፈልጋል። እስካሁን ገና አላወቅንም። ሁለት አቅጣጫ ነው ሊወስድ የሚችለው። አንድም ጠቅላይ ሚኒስትሩ መልቀቂያቸው ላይ እንዳሉት የለውጥ እርምጃዎች እየተካሄዱ ስለሆነ ያንን የለውጥ እርምጃ ለማገዝ ነው ካሉ እና በእርግጥም ኢህአዴግ ውስጥ የተረጋጋ ሰላማዊ ለውጥ እንዲኖር የሚፈልጉ ኃይሎች የበላይነት አግኝተው ከሆነ ይሄ ነገር የሆነው ምናልባት ሁላችንም የምንፈልገው በሰላማዊ መንገድ ግን ምንም ወደማይቀርለት እውነተኛ ዲሞክራሲያዊ ስርዓት የሚደረግ ሽግግር ለመሄድ ድርጅቱ ወስኗል ማለት ነው። በተለይ ደግሞ የዚህ ድርጅት ሌላ ቢቀር የክፋት ኃይሉን የማጥቃት ኃይሉን የሚቆጣጠረው ህወሓት ውስጥ ያሉ ኃይሎች ኦር እዛ ውስጥም የተወሰኑ የለውጥ ኃይሎች ካሉ ይሄን ለውጥ ለመግፋት ወስኗል ማለት ነው። ይሄ ከሆነ ጥሩ ነው። ይሄ ከሆነ በጣም ጥሩ የመጀመሪያ እርምጃ ነው ብዬ አስባለሁ። በሌላ በኩል ግን ይሄ ነው እንዳል የሚያስገድዱኝ ነገሮች አሉ። እኔ እንደውም በአሁኑ ጊዜ የጠቅላይ ሚኒስትሩ መልቀቅ ምናልባትም በኢህአዴግ ውስጥ በተለይ ደግሞ ህወሓት ውስጥ ላሉ አክራሪ ኃይሎች መንገድ ለመክፈትና ይሄን የለውጥ እንትን ለማስቆም የግድ ጉልበት ያስፈልጋል። ስለዚህ ወታደሩ በአስቸኳይ ጊዜ አዋጅ መልክም ይሁን በሌላ ስልጣኑን ይዞ ይሄንን እንቅስቃሴ ለማስቆም መሞከር አለበት የሚሉ ድምጾች እንዳሉ በደንብ እየሰማን ነው። እነሱ ካሸነፉ ግን በጣም በጣም ወደ መጥፎ ሁኔታ ሊያመራ የሚችል ነው። ይሄንን የምልበት ምክንያት በአንድ በኩል ይሄ ለውጥ በፍጹም ሊቆም አይችልም። በተለያየ ጊዜ ባደረኩት እንትኖች ለመግለጽ እንደሞከርኩት በኢህአዴግ በተለይ በህወሓት ውስጥ ያሉ ሰዎች ይሄ ለውጥ በፍጹም ሊቀር እንደማይችል መረዳት ግዴታቸው ነው። ይሄን ካላደረጉ ወደ መጥፎ ቦታ ነው የሚወስዱን የሚለውን ነገር በመድገም ነው ይሄንን የምለው። እና እነኚህ ኃይሎች ያንን የቀራቸውን የመጨረሻ አቅም ወታደሩንና ፌደራል ፖሊስን የስለላ አካሉን ተጠቅመው ይሄን ነገር እንጨፈልቃለን ብለው ወስነው ከሆነ ይሄን ያደረጉት ይሄንን በሚቀጥሉት ሁለት ቀኖች የምናየው ነገር ነው የሚመስለኝ። ዘን አገሪቱ በጣም 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 መጥፎ አደጋ ላይ እየወደቀች ነው ብዬ ነው የምፈራው። ፋለኝ የሳሳትኩ ሆፕፉሊ ተሳስቻለሁ አይመስለኝም። ግን ይሄ ባይሆንም በጣም ይሄን ነገር ማስጠንቀቁ ይሄ ነገር በፍጹም ሀገሪቱን ወደ ውድቀት ወደ መጥፎ ነገር የሚያመራ መሆኑን አውቀው አሁንም ይሄ ነገር ውሳኔ ያልተደረሰበት ነገር ከሆነ ጥንቃቄ የሚያስፈልግበትና ወደ ጉልበት ሳይሆን ይሄን የህዝብ የለውጥ ፍላጎት በብልሃት ሁሉንም ባሳተፈ መልክ ወደ ጥሩ ቦታ እንዲሄድ ማድረጉ ነው ለሁሉም የሚበጀውና ይሄን እንዲያውቁት ለመንግስት እንፈልጋለን።
መልካም። ሁለት አንድምታዎች ሊኖሩት ይችላሉ፣ በዚህም በዚህኛውም ሄድ ይችላል ብለዋል። መለስ ብለን እናነሳለን። ወደ አቶ ጌታነህ ልሻገር። እርሶስ እንዴት ይመለከቱታል? የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን መልቀቅ ማለት ምን ማለት ነው ለኢትዮጵያ ቀጣይ የፖለቲካ አቅጣጫ?
አመሰግናለሁ አቶ አሉላ። እንግዲህ እንደምታስተውሉ ባለፈው በነበረን ስለ ሀገር የሚለው ውይይት ላይ አንዱ ምንድነው የሚናገረው የተጋረጠበት ቅድም ጠቅላይ ሚኒስትሩ ያመኑት ጊዜ ብትን ባለፈው ማንስተናል በተደጋጋሚ ኢህአዴግም ጠቅላይ ሚኒስትሩም ሀገሪቱ ከፍተኛ ችግር ላይ እንዳለች ተደጋግሞ ሲገልጹት ነበረና ምንድነው መፍትሄ አቅጣጫው ይህንን ለመፍታት የሚለው ውይይታችን ላይ የታሰሩ እንዳለ እስረኞች መፈታት አለባቸው የሚለው ነበረ። ሁለተኛው ደግሞ ለስልጣን ሽግግር ራሳቸው ማዘጋጀት አለባቸው የሚለው ነው። እና አሁን ዛሬ ጠቅላይ ሚኒስትሩ ያደረጉት ትላንት ከትላንት ወዲያም ተገለጽም ሰሞኑን ሲሰጡ የነበሩት ፖለቲካ አሰኞች የሊና አሰኞች ያንን ለዛ ትራንዚሽን አትሊስት አትነ እንደምንመሻው ዝግጁ መሆኑን የሚያሳይ እንድምታ ነው። መልካም ጎን አለ፣ ጥሩ ነው። ዛሬ ደግሞ ጠቅላይ ሚኒስትሩ ያነሱ በተለይ የሰላም በአገሪቱ ውስጥ ያለውን ሰላም ለማስቀጠል የእሳቸው ቃላት መልቀቅ የሚያሳየው ኢህአዴግ በስልጣን ላይ ያለ ኢትዮጵያ ህዝብ ፈቃደኛ አለመሆኑና ሰላም ለማስቀጠል አለመቻሉ ነው። ከዛም ተነስተው እሳቸው ኃላፊነታቸውን ለመልቀቅ ተነስተዋል። ይሄ ማለት እነሱ በሚሉት የኢኮኖሚ ቤት እነሱ በሚሉት የትኛውን ቤት ኢትዮጵያውያንን በሙሉ ለሙሉ የፍትህ የነጻነትና የዲሞክራሲ ተቋዳሽ መሆን እንዳይችል አድርገውታል። ይህንም አምነዋል። ይህም ሰላም ሊያመጣ አልቻለም በሀገሪቱ ውስጥ። ስለዚህ መነሻው አንዱ ያሰሯቸውን ሰዎች መፍታት ነበር። ሁለተኛ ደግሞ እነሱ ከኃላፊነት መልቀቅ መጀመር ነው። እንግዲህ ጠቅላይ ሚኒስትሩ ጀምረውታል። ለለውጥ ለዚህ አቅም የሌላቸው ለዚህ ችሎታ የሌላቸው ሰዎች አሁንም መልቀቅ አለባቸው። መልቀቅ ብቻ አይደለም፣ ለዲሞክራሲ ዋና የሆኑ መሰረት አሉ፣ መሰረቶቹን መጣል መጀመር አለብን። ብዝሃ ፓርቲ እንቅስቃሴ፣ ሰላማዊ ተቋማት፣ የሲቪል ተቋማት በሀገሪቱ ውስጥ እንዲኖሩ ማድረግ እና ሌሎችም ዲሞክራሲን የሚያበረታቱ ነገሮችን መጀመር አለባቸው። ከዚህ እነዚህ ሁላ ግን ትልቁ ይህንኛ ይህንን ብቻ ሳይሆን ተቋሙን ቀጥሎ ዋናው ዓላማችን የኢትዮጵያ ሕዝብን የስልጣን ባለቤት እነሱን ማረጋገጥ ነው። ይሄ ደግሞ ኢትዮጵያውያን ላለፉት 50 ዓመት የስልጣን ባለቤት ለመሆን ሲታገሉለት የቆዩት ነው። ዛሬ ከመሬት ተነሳው ብቻ ኢህአዴግም ሆነ ኢህአዴግ ዋና ጠቅላይ ሚኒስትሩ ለመንግስት የተነሱት አይደለም። ህዝቡ ትግሉ በተደጋጋሚ ሲያነሳው ሲታገሉ የነበረው እና አሁን ህዝቡም እዚህ ትግሉ ይህ ሁላ ገፍቶ እያደርሱት ጠቅላይ ሚኒስትር ከኃላፊነታቸው ለቀው የህዝቡን ትግል ተሳታፊ ለመሆን ፈቃደኛ መሆናቸው በንግግራቸው ላይ ሰምተናል። ስለዚህ ይሄንን እሁን እንዲሆን የኢትዮጵያ ዝም አሁንም ትግሉ እንዳይበላሽ ለሌላ አቅጣጫ እንዳይሄድ እንደተመሳሳይ ነገሮች አሉ።
አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበር ናቸው። በመጨረሻ የሰማችኋቸው ቀደም ያሉት ደግሞ የአርበኞች ግንቦት ሰባቱ ዶክተር ብርሃኑ ነጋ ነበሩ። ሌሎች የተቃዋሚ ድርጅቶች አስተያየቶችንም አግኝተናል። የሶማሌ ክልል ፍትህ ህብረት የተባለ ድርጅት ዋና ጸሐፊ አህመድ አብዲ አብስዬ ስለ ጠቅላይ ሚኒስትር ኃይለ ማርያም ስራ መልቀቅ የሚከተለውን ብለዋል።
ሶማሌ ሪጅናል አላይንስ ሪፖርተርስ ሲራጅ welcomes the resignation of the Ethiopian prime minister
የሶማሌ ክልል የፍትህ ህብረት የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ስራ መልቀቅ ዜና በደስታ ተቀብሏል። የእርሳቸው መልቀቅ ኢትዮጵያ ወደ ፍትሃዊ አሳታፊና ዲሞክራሲያዊ ስርዓት የምትራመድበት አዲስ የፖለቲካ ጎዳና የምትጀምርበት እንደሚሆን ተስፋ እናደርጋለን። በአሁኑ ጊዜ በአገሪቱ ያለው የፖለቲካ ቀውስ መሰረታዊ ምክንያት በተሰናባቹ ጠቅላይ ሚኒስትር ተከለሰውነትና ድክመት የሚወሰን አይደለም። ለነገሩ እሳቸው ይህን የሚባል አስፈጻሚ ስልጣን አልነበራቸውም። የጠቅላይ ሚኒስትሩን ገጽ በሌላ ገጽ መቀየሩ ለገዢ ፓርቲ አጭርና ግዚያዊ ትንፋሽ ይሰጥ እንደሆነ ነው እንጂ አገሪቱ ለተደቀመባት ችግር መልስ አይሆንም።
የጠቅላይ ሚኒስትር ኃይለ ማርያምን የስልጣን መልቀቂያ ደብዳቤ ወይም ጥያቄ አስመልክቶ የተሰጡ አስተያየቶች ነው አድማጮች በተከታታይ የሰማችሁት። ሌሎች ወቅታዊ ርዕሶች ላይ የተሰናዱ ዝግጅቶቻችን እስከ ምሽቱ 4 ሰዓት ባለን ክፍለ ጊዜ ይቀርባሉ። አሁን ወደ ተከታዩ ዘገባ ነው የምንሻገረው።
ከጠቅላይ ሚኒስትሩ ስልጣን መልቀቅ ትንሽ ወጣ ብለን በኢትዮጵያ በመካሄድ ላይ ያለውን የተቃውሞ ሰልፍና ግድያን የሚመለከት ዘገባ ነው ያለን። በወልቂጤ ከተማ የተካሄደውን የተቃውሞ ሰልፍ ተከትሎ ሁለት ወጣቶች በጸጥታ ኃይሎች ጥይት መገደላቸውና ሌሎችም መቁሰላቸውን የዓይን እማኞች አስታውቀዋል። የወጣቶችን መሞት ተከትሎ በቀጠለው ተቃውሞ ደግሞ መንግስት ተሽከርካሪዎችና ጽፈት ቤት መቃጠላቸውን ተናግሯል። እስክንድር ፍሬው
በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ ከተማ የተከሰተው ግጭት መነሻ ከነዋሪዎች የቀረበው ቅሬታ ነው። በወልቂጤ አዲስ ክፍለ ከተማ 01 ቀበሌ በቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት ዘመናዊ ሆስፒታል ግንባታ አለመጠናቀቅና ሌሎች የመልካም አስተዳደር ችግሮች ደግሞ የቅሬታው ምንጮች ናቸው ነዋሪዎቹ እንደገለጹልኝ። መብራትና መንገድን የመሳሰሉ የመሰረተ ልማት አገልግሎቶች አለመሟላትም ለነዚህ ቅሬታዎች ምላሽ ባለማግኘቱ የተበሳጨው የከተማዋ ሕዝብ ከትናንት ጀምሮ ወደ ሥራ ማቆም አድማ ገብቶ እንደነበርም ነው አንድ የዓይን እማኝ የሚያስረዱት።
ትናንትና የተጀመረው የማንኛውም የወልቂጤ ከተማ ነዋሪ ንግድ ተቋሙ እንዲዘጋ፣ የባጃጅና ሌሎችም የታክሲ የመኪና ትራንስፖርት እንቅስቃሴ እንዲቆምና ከተማው በቤት ውስጥ በተቃውሞ እንዲያሳልፍ ቤት በመዋል ማለት ነው ነበረ። ትላንትና በሰላም አለፈ። ትላንትና ማንም ከቤቱ አልወጣም። ምንም ትራንስፖርት የለም። ከተማው በጠቅላላ ተዘግቷል። ንግድ ቤቶች ሸቀጣሸቀጥ በጠቅላላ ምንም የተከፈተ ነገር የለም። መንደር ሁላችሁም ሳይቀስቁሽ ማለት ነው። እና ያን ነገር መደገም የለበትም በሚል ወጣቶችን አስፈራሩ እንገላቸዋለን አሏቸው። እኛ ይህንን ነገር ህዝባችን ስለተቀበለን አናቆምም የሚል ነገር ነው። እና እነሱ ከኦሮሚያ ክልል የጥያቄ ጋር የመስ ጥያቄ ጋር አያይዘው ነው ይሄ ነገር መቆም አለበት ያሉት።
እነሱ ማለት እነማን ናቸው?
የጸጥታው አካል ምንድን ነው? ከኦሮሚያ ክልል ትግል ጋር ተቀላቅለዋል የሚል ነው በዋናነት ትኩረት ያደረጉት። ዞሮ ዞሮ የህዝቡን ጥያቄ ነው። የኦሮሚያ ክልል ጥያቄ የጉራጌ ህዝብ ጥያቄ ነው። ስለዚህ የኦሮሞ ወንድሞቻችን የእኛ ወንድሞች ናቸው የሚል አቋም ጭምር አላቸው ወጣቶቹ። ስለዚህ ምንም የምናቆመው ነገር የለም፣ በጀመርነው እንቀጥላለን የሚል አቋም ነበር የያዙት። ያው ዛሬ የጸጥታው አካል በወሰደው እርምጃ ያው እስካሁን ከአስር ሰው በላይ ቆስሏል።
እንዴት ነው ተኩስ ሊከፈት የቻለው? ሰው አደባባይ ወጥቶ ነበር እርሶ እንደገለጹልኝ።
እና ማታ ምንድነው በወጣቱና በአካባቢው ሽማግሌ መካከል ሽማግሌ ወደ ወጣቱ ይልኩና ማወያየት ይጀምራሉ። እና እያወያዩዋቸው ወጣቶቹን አመራሮቹ ደግሞ በጎን በኩል ይሄድና ምንድነው የሚሉት የወጣት ኮሚቴዎች ታስረዋል፣ ነገር ስራ ህዝቡ መጀመር አለበት ሲል ህዝቡ ገንፍሎ ወጣና በቃ አጠቃላይ ያው እንትኑ ተጀመረ ማለት ነው።
ዛሬ ወጣ ህዝቡ፣ ዛሬ ሰው
ማታ ነው የወጣው። ማታ ህዝቡ ጭራሽ አልገባም ቤት፣ አዳሩ ሙሉ ሲተኮስ ነው ያደረው።
ከማታ ጀምሮ ነው ሰልፍ የተካሄደው?
ከማታ እና እናት ምናምን ልጅ የሚባል ነገር የለም። ሁሉም ወጣታቀጣ ላይ ወጥቶ ነው። ህዝቡ መንገድ ላይ ጎማ ቀጥላል። እንጨቶች ምን ደርድሩ በቃ አስፋልቱ እንዳለ ሰዓት ብቻ ነው።
መቼ ነው ሰዎቹ የተገደሉት? ሁለቱ ሰዎች እና 10 ሰው የቆሰለው?
የተገደሉት ዛሬ ነው ማታ። የታሰሩ ማታ እና ዛሬ ጠዋት የታሰሩ ወጣቶች ነበሩ። እነሱ ለማስፈታት በሚሄዱበት ሂደት ነው ቀጥታ ግንባራቸው በጥይት የተመቱት ማለት ነው።
አሁን በዚህ ደቂቃ ምን ትመስላለች ወልቂጤ? ምን ይታያል? እስቲ ስዕላዊ ነገር ይንገሩኝ።
በጣም ለመግለጽ የሚከብድ ነገር በጣም ይከብዳል። ያው በትንሹ ከ60 እስከ 70 ሺህ ህዝብ ነው ያለው እዛ ጋር። አስፋልት ላይ መጣው ሴት ወንድ ተቃጥሏል። ከተማው በጠቅላላ ጭስ በጭስ ነው። እነሱ ጭስ ቦምብ ይለቃሉ። ሲጀምር ጎም የጎማን ጭስ አለ። የተለያየ ነገር አቃጥለዋል። ወጣቱ ስሜቱ በጣም ተገደለ ነው።
የጸጥታ ኃይሉ አላስፈላጊ እርምጃ መውሰዱን የሚናገሩት ደግሞ ቁስለኞቹን መርዳታቸውን የገለጹ የሕክምና ባለሙያ ናቸው። ይህ ቃለ መጠይቅ ከተደረገ በኋላም በከተማዋ የነበረው የተቃውሞ እንቅስቃሴና ግጭት መቀጠሉን ነዋሪዎቹ አረጋግጠዋል።
እንዲህ እኮ ተደብቀው ነው ቁጭ ያሉ ሰላማዊ ሰዎችን ነው እንዲህ በሰላም ነው ሲጠይቁ ወደ መምሪያ ሲሄዱ ነው በቃ የታሰሩ ሰዎች ማታ ሰዎች አስገብተው ነበር እነሱ ይፈቱልን የተባለው ኮሽታ አልነበረም። እንግዲህ ይህ መምታት ማለት በጣም የሚያሳዝን ነው። ኮሽታ ሳይኖር መምታት ምንድን ነው? ነው
ኮሽታ ሳይኖር ነው የተተኮሰባቸው ነው የሚሉኝ?
አዎ እነሱ ድንጋይ ወረወሩ። ምንም ብቻ የታሰሩ ይፈቱልን ነው ያሉት። በቃ ምንም የተሰበረ ነገር የለም። መኪና አልተነካም። ቤቶች አልተነኩም። የተዘጉ ቤቶች አሉ። ምንም የተነካ ነገር የለም። ጎማ ብቻ ነው በቃ ያምንት ሲላቸው እንጂ እሱንም አረጉትም ነበር።
በተለይ የሁለቱን ወጣቶች መሞት ተከትሎ የዞኑ አስተዳደር ንብረት የሆኑ የመንግስት መኪናዎችና የገዢው ፓርቲ ጽህፈት ቤት መቃጠላቸውንም ነው የጠቆሙት። ከክልሉና ከሌሎች የመንግስት አካላት ምላሽ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የዞኑ አስተዳዳሪ አቶ መሐመድ ኮርማን ስልክም አይነሳም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ህዝብ አስተያየት ደግሞ ልንሄድ ነው። መንግስት እየፈታ ያለው የእስር ግዚያችንን የጨረስነውን እንጂ ረጅም ጊዜ የሚቀራቸውን አይደለም ሲሉ ሰሞኑን በይቅርታ የተለቀቁ ታሳሪዎች አስታውቀዋል። ከተለያዩ የአገሪቱ አካባቢዎች የተያዝነውን ግለሰቦች የማናውቀው ከተማ ውስጥ በትነውናል ይላሉ ከጎንደር የወጡ ታሳሪዎች። እስክንድር ፍሬው ተከትሎታል።
አርሶ አደሩ የአምስት ልጆች አባት መሪጌታ ወርቁ ፈረደ ሞላ ምራብ አርማጭሆ አውድራፊ ከተማ ሚያዝያ 6 2007 ከተያዙ ጊዜ አንስቶ እነሆ በእስር ላይ ቆይተዋል። ከ97ቱ ቅንጅት ጀምሮ በህጋዊ መንገድ በተመዘገቡ የፖለቲካ ፓርቲዎች እንቅስቃሴ ከመሳተፋቸው በስተቀር በተከለከለ ተግባር አለመሳተፋቸውን ይልቁንም የመከላከያ ሰራዊት አባል በመሆን በኢትዮ ኤርትራ ጦርነት ወቅት ግዳጃቸውን መወጣታቸውን ተናግረዋል። በሽብርተኝነት ከተፈረጀው ግንቦት 7 ጋር ግንኙነት አላቸው ተብለው ግን በቁጥጥር ስር መዋላቸውን ያብራራሉ።
የጸጥታ ኃይል በማብዛት እኔን በመኪና ላይ ሆነ ቦታ ስንቀሳቀስ ተይዤ ለዚህ ደረጃ አይኔ ታስሮ እጄ ታስሮ የት እንደሚጥሉኝ አላቅ። ቤተሰብ ያለበትን ቦታ አያቅ። ለዚህም ደረጃ ደርሼ ከዚህም ደርሻለሁ። 2007 ሚያዝያ 6 ነው የተያዝኩት። ያው መጣው ማከላው ሲያስገብ ደግሞ 2007 ግንቦት 13 እንደታሰርኩ ምህረ ማልቀምስ ማልቀምስ ገባው ወደ ስቀት እንደጨረስ ጋር ተሰቀልኩ እንደተለጠልኩ ነፍጠኛ ይድረስ ለየተዋክ ስደበደብ ከረምኩ። ከቆሰል ሻቢያ ካቆሰለ በላይ ደግሞ ራስ ወያኔ እንደዚህ ቆሰል አድርሶኛል።
እርሶ በምን ጉዳይ በሽብር ማለት ከውጭ ካሉ ኢትዮጵያውያን ድርጅቶች ጋር ግንኙነት አለው ተብለው ነው የታሰሩት የተፈረደበት?
እንግዲህ እንደሚታወቀው የኢህአዴግ ወያኔ የሚጠቀምበት መጠቀሚያ ነገሮች አሉ። በኦሮሚያ ከመጣን ኦነግናል፣ በአማራ ደግሞ አባት አርበኛ ግንቦት ተገታል ይላል። እኛ የከሰነ በግንቦት 7 ነው። እዛ ጋራ መኖሩን ይብዛ አይብዛ መጠናከር አይጠናከር አናውቀውም። በዛን ሰዓት
አታውቁም። ስለዚህ ስለሚባሉ ድርጅቶችም አታውቁም።
እንዲሁም ግንቦት 7 እዚህ ገባን በኋላ ማዕከላዊ ሲያባዙት እንጂ እኔ ግንቦት 7 ይባል ቀን እንጂ የሰው ግንቦት 7 አላውቅም ብዬ ምርመራ ተናግሬያለሁ። አባት አርበኛ ቀደም ከፋይ ድርጅት ወጣ መሆን አውቃለሁ። መደራጅ ሳላ መደራጅን ባላውቅም እኛ በሰላማዊ ትግል ዝም በሚንቀሳቀስቃሴ ለመስራት የነበረኝ ፍላጎት ከ97 ነው ጀምሮ ብያለሁ።
የይቅርታ ማመልከቻ ባያስገቡም በይቅርታ መፈታታቸውን የገለጹት መሪጌታ ወርቁ የተሐድሶ ስልጠና ከወሰዱበት ሰንዳፋ ወደ አዲስ አበባ ያመጧቸው የማረሚያ ቤት ኃላፊዎች በየቦታው እንደበተኗቸው በመሬት ያስረዳሉ።
በአምስት ነው ሰንዳፋ የገባነው። በ6 ጀመርነ ወዲያው ማታውን ጾም አሳደሩና ትናንትናም አለ እንዲሁ በዚህ መጨረሻ ላይ ደግሞ የማይታወቅ እኛ ማመልከቻ ይቅርታ ብለን ያስገባነው መንግስት ራሱ ይቅርታ ብሏል በሚለው መንገድ በግላቸው ደግሞ ፊርማ መጣብን። ከዛ
ፈርሙ ተባላችሁ?
አዎ ፈርሙ ተባልነ። አማራጭ አጣ ልንሞትም ፈርመና እንኳን ለመፈታት እንፈርም ብለን ይወደነ ወጣነ። አይ ሞታችን ሙተናን አንፈርም ያል ደግሞ በዛው ላይ ይቀሩ። ስንወጣ ሶስት መኪና ከመጣ ነው ከ124 ሰው
ለክፈቱ ከተሰባችሁት። ስለዚህ አንፈርም በማለታቸው ይቀሩም አሉ።
አዎ ከ124 ሰው ላይ ከመጣ ነው ጋንዴላዎች ይበዛሉ የተወሰኑኛ አማራዎች ያለን። ካንዷ መኪና ስንመጣ አንዷ መኪና ማልሞላንም ሁለቱ መኪና እዛው ቀሩ። እዛው ሰንዳፋ ያስቀምጧቸው ቅሪንት ቃሪት ያጓቸው ዝባዩ ሰዳቸው ይግደባቸው አናቀም።
ሁለቱ መኪና ማለት ያልፈረሙት ናቸው?
ያልፈረሙት ናቸው። እኛን ደግሞ እዛው ስንጠይቅ የኔ አመት አስሮ ከቤታችን ጎትቶ አመጡ አይናችን ጨልሞ ሰውነታችን ሽባርጎ ቤተሰባችን በትኖ የሃይምሮ በሽታ አባላቸው የገንዘብ ድመት አድርሶ አሁን ደው መሳፈሪያ አይሰጥሙኝ መንግስት ወላ ሰልስ አይሰጥሙኝ እንዴ ነው የሚያደርግ ያለው ብለ በመናገበ ሰዓት ቆይ ጠይቄ ልምጣና አላፊው ዳይሬክተር መሰለኝ የመጣው በዛው ልም አለቀረ ፖሊሶች ይዘው አመጡ። በየሰው ያንጠባጥ የተወሰነ ነው 10 ምናምን ብንሆን ነው አምጥቶ ይጥሉነ። እኛ እንደ ኢትዮጵያነት ምናምነው ጥሩ ነው ጋምቤላዎች መጫናቸው ጋምቤላዎች ማደሪያ መሰጠቱ ለኛ አይከፋንም። ትግላችንም ለኢትዮጵያ ህዝብ ለኢትዮጵያ ባንዲራ ለሀገራችን እንጂ ለግለሰብ ለአማራ ወይም ለኦሮም ብለም ታግራ አይደለም። እነሱ ግን ደስ ቢለንም እነሱን አሳፈሩ አመጧቸው ማደሪያ ቦታ ተዘጋጀላቸው እኛን አማራ የተባልነው ከሶስት ቦታ በታት ነው
ከአማራ ክልል የመጣችሁትን በተለያየ ቦታ
አንዳችን ግማሻችን
ታውን ነው ከመኪና ወረዱ ተባለን ነው።
አዎ
ያለው ሁኔታ እንዴት ይገመገሙታል?
እንግዲህ እንደ ኢትዮጵያ ሁኔታ ሳይው እንደ ኢትዮጵያ ሁኔታ የመጀመሪያ እና አራት ሲናገሩት ለኢትዮጵያ ህዝብ ይቅርታ ለታራሚ ምህረት ነበር የተባለው።
አራቱ ሲሉ የአራቱ ፓርቲዎች የኢህአዴግ አባል ድርጅቶች ሊቀመንበሮች
ፓርቲዎች ነን ያሉ። ከዛም በኋላ ሁለተኛው ደግሞ መንግስት መጣ ደግሞ የህዝብን ይቅርታ አፈረሰና ለታራሚ ደግሞ ይቅርታ የሚል ደግሞ መጣ ደግሞ። እንግዲህ ኢትዮጵያ እንግዲህ እስከዚህ ደርሳለች። እንግዲህ ገዢው ያልታወቀ ከገዢው ያልታወቀበት ቦታ ደርሳለች። ሁለተኛ ደረጃ ደግሞ አሁን ሲፈታ ብዙ አመታት የታሰሩ እንደገና ወደ ግንባር የቀራቸውን ሳይሆን የጨረሰ ነው። አንድ ቀን የቀረው እንኳን እናፈርም ተብሏል። ላቀው ሮቤን ባሪ ኦሮሞ ኦሮሚያ ነን ላቀው አንድ ቀን ቀርቶ እውል ሊፈታ ቀዳሚ ፈርም ተብሏል።
ጨርሶ የፍርድ ጊዜውን ጨርሶ
የፍርድ ጊዜውን ጨርሶ ቅዳሜ ና ተብሏል። እንዴት ሌላ ይያለ ነገ እሁድ ልፈታ እንዴ ዛሬ ጠይቃለሁ ነው
የይቅርታ ደብዳቤውን ነው አልፈረመም አሉ እሳቸው።
አዎ ስለዚህ የፈታው የጨረስነውን ነው። የጨረስነውን ደግሞ ግድ በየዛፉ መንግስት ቆሞ ያገር ወረቀት አንድ ሺ መንግስት ሰራተኛ እንዳለ አንድ ሺ መንግስት ሰራተኛ ወረቀት ፈርም የሚል በሳ አደርሷል። በይቅርታው አይደለም የተሰራው በጉልበት ከምንቆይ እንውጣ ነው ጨርሰን የጨረሰውን ሰው ያወጣ እንጂ እንዳለ የአምስት አመት አለ የእድሜ ልክ አለ የ15 አመት አለ የ10 አመት አለ የ12 አመት አለ የ7 አመት አለ የ8 አመት አለ ሽብር አሁን ማንፈታ 4 አመት ከ5 ወር ያሉትን በቅርብ ጊዜ ያሰራቸው አልፋ አልፎ ደግሞ አንዳንዶች የተወሰነ ሞከረ እንጂ ፍቺውም ትክክል አይደለም።
እርሶ ስንት ጊዜ ቀረውስ ነበር? ስንት አመት ነበር የተፈረደበት?
እኔ 4 አመት ከ5 ወር የሚቀረኝ 40 ምናምን ቀን ነው የሚቀረኝ። መጋቢት 17 ነው የምፈተው። ግን ምንም ማድረግ ስለማልችል በሩን ለመውጣት ስለፈለኩን ፈረምኩ።
በግልዎት ምን ተሰማዎት ስለተፈቱ? አሁን በዚህ ምክንያት አሁን ባለው ሁኔታ ለመውጣት ከእስር ቤት
እኔ የተሰማኝ ስሜት እስረኛው እንደተባለው አልተፈታም አልተነካም፣ የኔ መፈታት ስሜት የለውም፣ ጨርሻለሁ፣ ወንጀለኛ አይደለሁም፣ ማንን ጠያቂ ነኝ? ደንበር ጠያቂ ነኝ፣ ነጻነት ጠያቂ ነኝ፣ የሰላም ታጋይ ነኝ። ሽብር ተብዬ ተከስቻለሁ፣ ያለ ወንጀል ወንጀል ተብያለሁ። አሁን ደግና ደግሞ ድጋሚ ወንጀል እንዳሰራ ተብዬ ደግሞ ፈርሜያለሁ እየተስፈራራሁ። ስለዚህ ደስታ የለኝም። እኔ ደስታ የሚኖረኝ ሁሉ እንደኔ የታሰረው ከነ በፊት የቆየው እንዴ ወያኔ ከገባ ጀምሮ እኮ 20 ምናምን ተታሰርኳል። ያንኑ መፈታት የሚገባው እኔ ጀነራሎቹ ዛሉ ቢፈቱ ጨልማም ታል ቢፈቱ እኔ ብቆይ ደስታ የነበር። አልተፈቱም እነሱ አልተፈቱም። እዛ ዝቅ ሲል ደግሞ ፓይለቶች አሉ ደግሞ በግንቦት ላይ ተከሰሱ አልተፈቱም። እንዲሁም በኦነግ ደግሞ ተከሰሰ በጣም የቆየ ደግሞ አልተፈታም። ስለዚህ እኔ ስሜቴ ጥሩ አይደለም። ይሄ ነገር ሁሉ ቢፈታ ኑሮ የተወሰነ ደስታ ሊሰማ የነበረ አሁን ግን ደስተኛ አይደለሁም። በረንዳ ስጠን ተደሰትኩ እንዳለ ጓደኞች የኢትዮጵያ ህዝብ ታስሮ ሲቀን ተደሰትኩ። ምን ደስታ አለው? ደስታ የለው።
ከጎንደር አካባቢ እንደመጡ የገለጹት ሌላው ታሳሪ ተመሳሳይ ሀሳብ አንጸባርቀዋል። የይቅርታ ደብዳቤውን አንፈርምም በማለታቸው ከነርሱ የተነጠሉት ሰዎች ጉዳይ እንደሚያፋስባቸውም ገልጸዋል። ከሳቸው ተቋርጦና በይቅርታ እየተፈቱ ስላሉ ሰዎች ጉዳይ ከፌደራል ጠቅላይ ዋና አቃቢ ህግ መረጃ ለማግኘት ያደረኩት ያለው ጥረት እስካሁን አልተሳካም። እንደተሳካ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለወቅታዊ ዘገባዎቹ እናመሰግናለን። አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በወቅታዊ ዝግጅቶች ላይ ወይም ርዕሶች ላይ ያተኮረው ቅንብራችን ይቀጥላል። አስተናጋጆች አሉላ ከበደና
አዲሱ አበበንን ሁለተኛውን አጋማሽ ወስኑማ ከጀመርን ቆየን። ለማንኛውም ወደ ትንታኔ እናልፋለን።
የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የስልጣን መልቀቂያ ጥያቄ ጉዳይ ነው ትኩረቱ። ይህ የመልቀቂያ ጥያቄ በሀገሪቱ የተፈጠረውን የፖለቲካ አለመረጋጋት ይዞታ ለማሻሻል የሚያመጣው ለውጥ ይኖር ይሆን የሚል ጥያቄ አንስታ ጽዮን ግርማ የሕግ ባለሙያዎችንና የፖለቲካ ተንታኞችን አነጋግራ ተከታዩን ይዛ ቀርባለች።
በአዲስ አበባ ዩኒቨርሲቲ የሕግ መምህር ለሆኑት አቶ ሙልጌታ አረጋዊ የጠቅላይ ሚኒስትሩ ከስልጣን የመልቀቅ ጥያቄ አቀራረብ በአንድ የፓርላሜንታዊ ስርዓት ለሚተዳደር አገር ትክክለኛ አካሄድ ነው ወይ ስል ጠይቄያቸው ነበር።
ፓርላሜንታዊ ስርዓት ውስጥ ጠቅላይ ሚኒስትሩ ሳይን በፈቃዴ ለቅቄያለሁ ብሎ የመልቀቂያ ደብዳቤውን ማቅረብ ያለበት ለፓርላማ ነው። ምክንያቱም ፓርላማ ነው መጨረሻ ላይ ጠቅላይ ሚኒስትር አድርጎ የሚመርጠውና የሚሾመው። ስለዚህ የጠቅላይ ሚኒስትሩ ተጠሪነት በህገ መንግስት መሰረት ለፓርላማ እንጂ ለፓርቲ አለ። ጠቅላይ ሚኒስትሩ ምንድን ነው የሚሉት? የስራ መልቀቂያ ደብዳቤያቸውን ለኢህአዴግ ምክር ቤት አቅርበዋል። ምክር ቤቱ እና አይተው አልወሰናል። ሶ ምክር ቤቱ አይተው ወሰናል። ከዛ በኋላ ወደ ፓርላማው ቀርበው ፓርላማ ይወስናል ነው የተባለው። አሁን እዚህ ጋር ግልጽ ያልሆነው ለምንድን ነው ጠቅላይ ሚኒስትሩ ምክር ቤቱ አይቶ ጉዳያቸው እስኪወስን ድረስ ያልጠበቁት? ለምንድን ነው የስራ መልቀቂያ ደብዳቤያቸውን ደብዳቤ ማቅረባቸውን በኢትዮጵያ ህዝብ መናገር የፈለጉት? ለምን አንደኛውን ምክር ቤቱ ከወሰነ በኋላ ወደ ፓርላማ ቀርበው ጉዳያቸው ፓርላማ ወዲያውኑ ተሰብስበው አይተው ወዲያውኑ ጥያቄያቸውን ተቀብለው ሌላ ጠቅላይ ሚኒስትር ወዲያውኑ መርጦ የተረጋጋ አይነት ሽግግር እንዲኖር ለማድረግ ለምን አልተሞከረም የሚለው ጥያቄ ግልጽ አይደለም። ሌላው ግልጽ ያልሆነው ምንድን ነው? ጠቅላይ ሚኒስትሩ መልቀቂያ ከብራለሁ፣ ግን ሌላ ጠቅላይ ሚኒስትር እስኪሾም ድረስ እኔ ስራ ላይ ቆያለሁ። አሁንም ቢሆን የኢህአዴግ ምክር ቤት ይሁን ፓርላማ ቶሎ ብሎ በፍጥነት ዛሬ ሆኖ ማለት ነው ተሰብስበው ለምን ጠቅላይ ሚኒስትር መምረጥ እንዳልቻሉ ግልጽ አይደለም። ምክንያቱም የስልጣን ክፍተት መኖር የለበት እንኳን ችግር ያለበት ሀገር፣ በጣም ሰላማዊ የሆነ ሀገር የስልጣን ክፍተት መኖር የለበት ኖር ማለት ምክንያቱም እሳቸው የዲፌንስ ፎርሱ ኮማንደር ኢን ቺፍ ናቸው፣ ዋና ጠቅላይ ጦር አዛዥ ናቸው። አንድ ችግር ቢፈጠር አስተማማኝ መሪ መኖር አለበት።
አቶ ሙልጌታ፣ ይሄ ክፍተት ለምሳሌ ጠቅላይ ሚኒስትሩ እስከሚመረጥ ድረስ ስልጣን ላይ ቆያለሁ እያሉ ነው ማለት ስልጣን ላይ መኖራቸውን እየተናገሩ ነው ምርጫ እስከሚደረግ ድረስ። ይሄ ክፍተት ምን ሊፈጠር ይችላል የሚለውን ነገር የሚያመላክተው ነገር አለ?
አዎ፣ ምክንያቱም መሪው ማን እንደሆነ መታወቅ ይቻላለን። እሳቸው አሁን መሪ አይደለሁም እያሉ ነው፣ መሪነትን በፈቃዴ ለቅቅ ያለሁ እያሉ ነው። ሌላ ጠቅላይ ሚኒስትር ሲመጣ ብቻ ነው የምቆየው። ሰው ራሳቸው ወደ ጊዜያዊነት ቀይረዋል አሉ። ሰው ይሄ ለሚሰማው ሰው መሪ አለን ብለሽ ሙሉ በሙሉ አሽሞልተሽ ታወሪበት ሰዓት አይደለም። ምክንያቱም ፓርላሜንታዊ ስርዓት ስለሆነ ወዲያውኑ አዲስ መሪ መተካት ነበረበት፣ አዲስ ጠቅላይ ሚኒስትር መመረጥ መቻል ነበረበት። ሰው ለምንድን ነው ፓርላማው ተሰብስቦ ሌላ ጠቅላይ ሚኒስትር መምረጥ አልቻለም? ለምንድን ነው የኢህአዴግ ምክር ቤት ተሰብስቦ የሰጠውን የስራ መልቀቂያ ጥያቄ ተቀብሎ ሌላ የኢህአዴግ መሪ ለምን መምረጥ አልቻለም? ዛሬ ሆኖ ማለት ነው። እና ያ ምን ይሰጥሻል? ምንድን ነው ያልገባን ነገር አለ፣ ማናውቀው ነገር አለ፣ ምን እየሆነ ነው፣ ምን እየተደረገ ነው ብለሽ እንድታስብ ስለሚያደርግሽ፣ እንደሱ አይነት ሀሳብ ደግሞ ባለው ቀውስ ላይ ያለመረጋጋት ይፈጥር ስለምችል እንደዛ እንዲሆን አትፈልጊም። የሚመረጥ ነገር አይደለም።
ስልጣኑን ወታደራዊ መንግስቱ የመቆጣጠር አዝማሚያ ሊኖር ይችላል ወይስ ለዛ እድል የሚፈጥር ክፍተት ሊሆን ይችላል?
ሊሆን ይችላል፣ ሊያጋጥም ይችላል። ምሳሌ አሁን እዚህ ከተማ ውስጥ እየተወራ ያለው አስቸኳይ ጊዜ አዋጅ እንዲታወጅ ይችላል የሚል ነገር አለ። አሁን አስቸኳይ ጊዜ አዋጅ ማን ነው የሚያውጀው? ለምሳሌ ጠቅላይ ሚኒስትሩ ከስራ በፈቃዴ እቀለብ ብሏል። ኦፍኮርስ ተቀባይነት አግኝቶ የመጨረሻ ውሳኔ ያልተወሰነ
ግን ቸከ ግዛዎች መጣች ካለበት ማንንም ያውጡ ያቺ ጠቅላይ ሚኒስትሩ ከወረዱ ካቢኔያቸውን ፈተና ላይ ያለ ማለት ነው። ከጠቅላይ ሚኒስትሩ ይልቅ ካቢኔ ነው የሚሆነው። ወርዳለው ካሉ በኋላ የሚያውጁት ስቴት ኦፍ ኢመርጀንሲ የሚሆነው ማለት ነው። ያ ደግሞ መተማመንን አይፈቅድም። ሰው እነዚህ ክፍተቶች ለምን እንዲኖሩ ተፈለገ የሚለው አንዳንድ ነገር ልታስብ ያረግሻል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲመጡ ወደ ስልጣን ሲመጡ ካቢኔያቸውን አዋቅረዋል። እሳቸው ከስልጣን ሲለቁ የዚህ የካቢኔ እጣ ፋንታ ምንድን ነው የሚሆነው?
አውቶማቲካሊ እሳቸው ሲወርዱ ካቢኔያቸውም ስራን ያቆማል። ምክንያቱም ካቢኔ ተጠሪነቱ ለጠቅላይ ሚኒስትሩ ነው። ስለዚህ ጠቅላይ ሚኒስትሩ ሲያቆሙ ሌላ ጠቅላይ ሚኒስትር መጥቶ የራሱ ካቢኔ ነው የሚፈጥረው። ወይም የነበረው ካቢኔ የኔን ካቢኔ ይሆናል ብሎ እንደገና አቅርቦ ፓርላማ ያጸድቅለታል ማለት ነው።
በብሪታንያ የኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ውሳኔው በህዝብ ግፊት የመጣ ሊሆን እንደሚችል ገልጸው ወደፊት የሚመጣው ለውጥ ህዝብ በሚፈልገው መንገድ ሊሆን እንደማይችል ጥርጣሬያቸውን ይጠቁማሉ።
በፓርላመንት ዲሞክራሲ የገዢ ፓርቲ መሪ የአገሪቱ ጠቅላይ ሚኒስትር ይሆናል ኦልሞስት በሁሉም ኮንቴክስት። ስለዚህ ዋናው ጥያቄ የጠቅላይ ሚኒስትርነቱን ቦታ የሚይዘው ማነው ነው? ለስታተስ ኮ ላለው ስርዓት አመቺና ተመራጭ የሆነ ሰው ነው ወይንስ የህዝብ ድጋፍ ያለው ሌጂትመሲ ያለው ግለሰብ ነው? ነው እንግዲህ እዛ ጋ ግልጽ ያልሆኑ መንግስት ብቻ ግልጽ ያደርጋቸው የሚችላቸው የማናቃቸው ፋክቶች አሉ። ከምናያቸው ነገሮች ተነስተን ልንድ የምንችለው ግን በተወሰነ ደረጃ ህዝቡ ሲያደርገው የነበረው ግፊት መንግስት ከዚህ ፊት እንደሚያደርገው ችላ ሊለው የሚችለው አይደለም። በተወሰነ ደረጃ ነገሮችን መለወጥ ይፈልጋሉ። ይሄ ለውጥ ግን ህዝቡ የሚፈልገው መልኩ ራቅ ያለ ስር የሰደደ የሚሆን አይመስልም አሁን እንደምናየው ማለት ነው። ግን እኔ ማየው የዛው ህዝቡ ሲጠይቃቸው የነበራቸው ለውጦችን በተወሰነ ደረጃ መንግስት ተግባራዊ ከማድረግ አንጻር በተሰም ታይም ደግሞ ይህንን ተግባራዊ የሚያደርጉት እነሱ በሚያመቻቸው አይነት መልኩ እንደሆነ ነው ያየሁት።
ሌላው የጠቅላይ ሚኒስትሩ መግለጫ ክፍተት ይፈጥራል። ያ ክፍተት ደግሞ ምናልባት ወደ አስቸኳይ ጊዜ አዋጅ የመወሰድና ወታደራዊ መንግስት የማቋቋም የሚል አስተያየት የሚሰጡ አሉ። ወደዛ ሊያመራ ይችላል የሚል ከህግ አንጻር እንደሱ አይነት ክፍተት አለው።
የአስቸኳይ ጊዜ አዋጅ ሊታወጅ የሚችልበት ህገ መንግስቱ የሚያስቀምጣቸው የዓለም አቀፍ ህግም የሚያስቀምጣቸው ግልጽ የሆኑ መስፈርቶች አሉ። አንድ ነገር እንደ ሀገር የመቀጠል በጣም ጥያቄዎች የሚያስገባ ችግር፣ ፖለቲካዊ ችግር ሲፈጠር ብቻ ነው። ይህ እንግዲህ ስታንዳርዱ በጣም ትልቅ ነው፣ ደረጃው በጣም ትልቅ ነው። ወደ አስቸኳይ ጊዜ አዋጅ ለመሄድ በአሁኑ ጊዜ ምንም የአስቸኳይ ጊዜ አዋጅን ህጋዊ ወይም ህገ መንግስታዊ ሊያደርግ የሚችል ነባራዊ ሁኔታ የለም።
የኢትዮጵያን የፖለቲካ ሁኔታ በቅርብ የሚከታተለውና በፌስቡክ ገጹ ላይ የተቃውሞ እንቅስቃሴዎችን በማስተባበር የሚታወቀው የኦሮሚያ ሚዲያ ኔትወርክ አቶ ጀዋር መሐመድ የስልጣን መልቀቂያ ጥያቄው በኢትዮጵያ ሁኔታዎች የመጨረሻ ደረጃ ላይ መድረሳቸውን ማሳያ ነው ብሎታል።
ጠቅላይ ሚኒስትሩ ዛሬ ስልጣን መልቀቅ የህዝቡ ተቃውሞ ከአቅም በላይ ሆኖ የኢህአዴግን ስርዓት በጣም እየተፈታተነው መሆኑንና ጠቅላይ ሚኒስትሩ ደግሞ እንደ ፓርቲ ቸርማንም ሆነ እንደ ጠቅላይ ሚኒስትር የፖለቲካ ቀውሱን ማረጋጋት ባለመቻሉ ፓርቲው እሱን ከስልጣን ለማውረድ እንደተገደደ ነው የሚያሳየን። ይህ ወደ ኢትዮጵያ ወደ ዲሞክራሲ ለምታደርገው ለውጥ በጣም አስፈላጊ ነጥብ ነው፣ በአግባቡ ከተጠቀሙበት። ይህ ማለት የዲሞክራሲው ለውጡን ለመምራት የሚችል ትራንዚሽን ነው። ከኢህአዴግ ወደ ዲሞክራሲያዊ መንግስት ለሚደረገው ሽግግር ያንን ሽግግር ማኔጅ ማድረግ የሚችል በህዝብም ተቀባይነት ያለው ልምድም ያለው ሰው የሚያመጡ ከሆነ በተለይ በፍጥነት ከተቃዋሚዎች ጋር በመወያየት ቀነቀጠሮ በመያዝ በምርጫ ተካሂዶ ወደ አዲስ ህገ መንግስት የሚካሄድበት የብሔራዊ እርቅ የሚወርድበትን መንገድ ሊቀይስ የሚችል ሰው ከተመረጠ ጥሩ እድል ያለ ይመስለኛል። እንግዲህ ህዝባችን ለረጅም ጊዜ በሰላም ዲሞክራሲና ነጻነት እንዲመጣ ከፍተኛ ትግል ተካሂዷል። የዛሬው ቀን የሚቀጥሉት ቀናት ለዚህ ህልም ብዙዎች ለሰውበት ህልም በጣም ወሳኝ ናቸው። ይህ ማለት አሁን ባለንበት ሁኔታ ከህዝቡ የሚጠበቀው ከፍተኛ ትግስት፣ ከፍተኛ ነገሮችን የማርገብና በቅርበት የመከታተል ሁኔታ ነው የሚያስፈልገው። እንዲህ አይነት ጊዜዎች ብዙ ጊዜ ለግጭትና ለብጥብጥ ሊፈጥሩ ስለሚችሉ ህዝባችን ያን እንዲህ ማለት መቻል አለበት። እንደሚታወቀው መንግስት በጣም ተዳክሟል ኢትዮጵያ ውስጥ። ከእንግዲህ አምባገነናዊ ስርዓትን አፍርሷል የሀገራችን ህዝብ። የሚያስፈልገው በቀበሌው፣ በወረዳው፣ በከተማው ሰላምን የማስፈን የማረጋጋት በተለይ የብሔር፣ የጎሳ፣ የሃይማኖት ግጭት እንዳይመጣ ምንም አይነት የግለሰቦች ንብረት እንዳይነካ በየከተማው ህዝባችን መረባረብ መቻል አለበት። መመካከር መቻል አለበት። ሽማግሌዎችን ማዳመጥ አለባቸው። በተለይ ወጣቶች ቄሮች ይህን ስርዓት በማዳከም ደረጃ ከፍተኛ ሚና ተጫውተዋል። አሁን የነሱ ሚና አዲስ ስርዓት የመገንባት ስራ ነው። አዲስ ስርዓት ለመገንባት ደግሞ መረጋጋት፣ ሰላም በጣም 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 አስፈላጊ ነው። ከወታደሩ ጋር መጋጨት የለባቸውም። ከፖሊስ ጋር እጅና ጓንት ወደ መሄድ መቻል አለባቸው። ቂም ካሉ ከዚህ በፊት ጊዜው ቂም የምንበቃቀልበት ጊዜ አይደለም፣ የምንጋጭበት ጊዜ አይደለም። ጊዜው አሁን እንደምንም ብለን ተረባርበን ለሁላችንም የሚሆን አዲስ ስርዓት ለመገንባት አስፈላጊ ስለሆነ ጥሬን ለኢትዮጵያ ሕዝብ በሙሉ የማስተላልፈው ተረጋጉ፣ ወደ ግጭት አትግቡ፣ አገራችሁን ጠብቁ፣ ሰላማችሁን ጠብቁ። አዲስ ጊዜ ላይ እየደረስን ነው የምለው።
አማኒ አፍሪካ ለተባለ የምርምር ተቋም በአፍሪካ ጉዳዮች ላይ ተመራማሪ የሆነና የፕሮግራም ዳይሬክተሩን አቶ ሀሌሉያ ሉሌንም አነጋግሬው ነበር። ከባዱ ጊዜ ከዚህ በኋላ ያለው እንደሆነ ይናገራል።
ሁለት ነገሮች ናቸው በዋነኝነት ከዚህ በኋላ ያለው አቅጣጫ ምን ይመስላል የሚለውን ነገር የሚወስነው ብዬ አስባለሁ። የመጀመሪያው ማን ነው እሳቸውን የሚተካው ነው። እና ይህ እሳቸውን የሚተካው ሰው ደግሞ ትልቅ ታስኮች ይጠበቁበታል። ሁለት ነገሮች ማለት ነው። የመጀመሪያው ይህ እሳቸውን የሚተካ ሰው ሀገሪቱ እዚህ ችግር ውስጥ የገባችው ህዝቡ ጥያቄ ስላለው ነው። ስለዚህ ይህንን ጥያቄ ለመመለስ ዝግጁ የሆነ ሰው ነው ወይ ነው። እነዚህ ጥያቄዎች ደግሞ በጣም ብዙ ናቸው። ሀገሪቱን ዲሞክራታይዝ የማድረግ እስረኞችን፣ አሁን የሚያጠረቀሙ እስረኞች ማሉ፣ እነሱን የመልቀቅ እና በዋነኝነት ደግሞ ትልቁ አንደኛው ከባድ ፈተና ሆኖ የሚጠብቃቸው ብዬ የማስበው አዲስ ጠቅላይ ሚኒስትር የመጣውን የዚህ ሁሉ ምንጭ ከሆኑ ነገሮች መካከል አንዱ ኢትዮጵያ ውስጥ ያለው የደህንነት ተቋም ባለው የብሔር ተዋጽኦ እና ትብጥር እንዲሁም ደግሞ ባለው ተቋማዊ ባህል የተነሳ ከፍተኛ ትችትን እያስተናገደ ያለ ተቋም ነው። በብዙዎች እይታም ደግሞ በፖለቲካ ስርዓቱ ላላቸው ቅሬታ እና በስርዓት ውስጥ ላለው ትልቅ ቅራኔ መሰረትና ምንጩ በእነዚህ ደህንነት ተቋማቶች ውስጥ ያለ የብሔር ስብጥር ችግርና የዲሞክራሲያዊ ባህል አለመኖር ወይም ደግሞ ማለት ለሲቪል መንግስት ያለመገዛት፣ ሲቪል መንግስት የበላይነትን ያለመቀበል እንዲሁም የሰብአዊ መብትን ያለማክበር ችግሮች አሉና እነዚህን ተቋም ለመለወጥ ምን ያህል ዝግጁነት አለው ህዝቡን ሰምቶ አዲስ የመጣው ጠቅላይ ሚኒስትር ነው። ይሄ ትልቁ ቻሌንጅ ነው። መዋቅር ውስጥ ብቻ ነው እያሰብን ያለ ነው። እንግዲህ ኢህአዴግ ጠላይ ቆየ ብለን ነው የምናስበው። በኢህአዴግ ውስጥ ያሉ ፓርቲዎች ውስጥ ምን ያህል ጠንካራ ህብረትና አንድነትን መፍጠር ይችላል፣ ምን ያህል ተቀባይነትን ሊያገኝ ይችላል የሚለው እነዚህ ሁለቱ ነገሮች በጣም ወሳኝነት ነገር አላቸው። የመጀመሪያው የህዝቡን ጥያቄ ተቀብሎ ህዝባዊ ጥያቄ ለመተግበር ምን ያህል ዝግጁነትና ቁርጠኝነት እና ብቃት አለው አዲሱ ጠቅላይ ሚኒስትር። ሁለተኛው ደግሞ በፓርቲው ውስጥ ከፓርቲውን ባሻገር ደግሞ ከፓርቲ ውጭ ያሉ ሀገራዊ ተቋማት አሉ፣ መከላከያ፣ ደህንነትን የመሰሉ ተቋማት። እነዚህ ተቋማት ላይ ምን ያህል የዓላማ አንድነት እና የመንግስት የሆነ ዓላማን የመቅረጽ እና የማስፈጸም ብቃት ይኖረዋል የሚለው በሁለቱ ነገር ላይ ይወሰናል ብዬ ነው የማስበው።
የአዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በበኩላቸው ውሳኔውን በሁለት ከፍለው ይመለከቱታል።
ዛሬ የሰማነው ዜና በጣም ትልቅ ዜና ነው። የጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን መልቀቅ የሚያሳየን ነገር አንደኛ ማዕከላዊ መንግስት በሀገሪቱ በሙሉ ጸጥታና ሰላም አስከብሮ መቀጠል እንዳቃተው እና ከኢህአዴግ ስራ አስፈጻሚ ኮሚቴ በኋላ ተላለፉ የተባሉት የማሻሻያ እርምጃዎችና ውሳኔዎች መፈጸም እንዳቃታቸው ነው። ከዚህ በኋላ እኔ ሁለት ሴናሪዮ ይታየኛል። አንደኛ የኢትዮጵያ መንግስት ከዚህ በኋላ ሁሉንም ተቃዋሚ ፓርቲ መሪዎችን በሀገር ውስጥም ከሀገር ውጭ ያሉትንም በአንድነት የተደራጁትንም በዘውግ ፖለቲካ የሚንቀሳቀሱትንም ጠርቶ በሀገሪቱ ጉዳይ ላይ የሚደረግ የፖለቲካ ሽግግር ጊዜ እንዴት መደረግ እና መደራጀት እንዳለበት ለመወያየት እና እቅድ ለመንደፍ ፈቃደኝነቱን አሳይቶ ወደዛ አቅጣጫ መሄድ ይችላል። ይህ አንዱ ሴናሪዮ ነው። ሌላ ሴናሪዮ ምንድን ነው? የጦር ኃይሉን የደህንነት ተቋሙን በመጠቀም እና አሁንም ኢህአዴግ ብቻውን እንደ ግንባር እና መሪ ድርጅቱ ህወሀት ደግሞ እንደ ፖለቲካ ፓርቲ የኢትዮጵያን ብሔራዊ ቀውስ እፈታለሁ ብሎ በቀጠለበት መንገድ አሁንም መራመድ ነው። እኔ ሁለተኛው አማራጭ የሚያስኬዳቸው አይመስለኝም። ስለዚህ ለራሳቸውም፣ ለፓርቲውም ደህንነት፣ ለግንባሩም ደህንነት፣ ለሀገር ሰላምና ደህንነትም ኢትዮጵያ ወደ ተፋጠነ የፖለቲካ ሽግግር ስርዓት መሄድ የሚገባት ይመስለኛል። አለበለዚያ ህዝቡ አደጋ ላይ የሚጋለጥ ይመስለኛል። ሲሆን
በአጠቃላይ ያነጋገርኳቸው ባለሙያዎች በአሁኑ ሰዓት ሁኔታዎች በየሰዓቱ እየተቀያየሩ በመሆናቸው የሚመጣውን ለመገመት አስቸጋሪ መሆኑን ጭምርም ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ብዙ መልስ የሚሹ ጥያቄዎች መኖራቸውን ነው በርከት ካሉት ተከታታይ ቅንብሮች አድማጮች ተሰማችሁት። ታዲያ በወቅታዊ የኢትዮጵያ ጉዳዮች ዙሪያ መዘገባችን እንቀጥላለን። አዲሱ ሰሞኑን እንግዲህ የሚበልጠውን ዛሬ ዝግጅታችን እንደሆነ ሁሉ የሚመጡ ለውጦችን ሁኔታዎችን ከተለያዩ አቅጣጫ ለማየት እንሞክራለን። ትኩረታችን ይሄው ነው የሚመስለው።
አዎ፣ ቀደም ሲል የጽዮን እንግዶች እንዳሉት ነው ነገሩ አቅጣጫ ገና አልያዘም። ይሄ ፍሉድ የሚሉት የገበቴ ውሃ ታውቃለህ፣
ፈሳሽ ነው
ፈሳሽ የሚለው አረጋም እና በየቀኑ ይለዋወጣል። እኛም እየተከታተልን እናቀርባለን ማለት ነው።
እንግዲህ ስራችን እንሰራለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች ለምሽቱ ያዘጋጀውን በዚህ ላይ አበቃ። ነገ ከምሽቱ ሰዓት ላይ እንመለሳለን። ያስተናገድናችሁ
አዲሱ አበበና
አሉላ ከበደ
ተናደረ ጥቂት